ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት ከሚደመጡት ጉዳዮች መካከል
ይህንም ግልጽ ውጤት አልመጣልኝም። ለምን? ያው ካስተራረሙ ችግር ስላለ የአነሱራን ምን ተብሎ ነበር መምጣት ያለበት ወይ ውጤት ይመለቀቅ ያለበት ብላ እንዲተሩ ነበር። ፎርማል ቻት ብላ እንድናነን ብላ እንድመጣ ብላ እንዲተሩ መለቀቅ ሲገባው ነገር ግን ኖርማል ተብሎ የተለቀቀው
የዘንድሮው የከፍተኛ ትምህርት መግቢያ ምዘና በተገቢው ሁኔታ ባለመታረሙ ለከፍተኛ ችግር ተጋልጠናል በማለት በአማራ ክልል የሚኖሩ አካል ጉዳተኛ ተማሪዎች ተናግረዋል። ዝርዝር ጉዳዩ በምሽቱ ይደመጣል።
አሁን በጣም አንድ ሰሞን ላይ ጉዳት እየደረሰ ነበርና በዚህ መልኩ ቴክኖሎጂ ሶርት ማድረግ ይቻላል።
ጉዝ ቴክኖሎጂስ ስለተባለው በመናባዊ ነሳ ላይ ያነጣጠረ ድርጅት የነገረን የድርጅቱ መስራች ዳንኤል ጌታቸው ነው። ቀሪ ሐሳቦቹን ቆየት ብለን እናሰማቸዋለን። እና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስናው አብሮን ያመሻል። ከሁሉ በፊት አጫጭር የዓለም ዜናዎች እንስማ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በካሜሩንና በናይጄሪያ ድንበር መካከለ የሚገኙ 3 ከተሞች ውስጥ የኮሌራ በሽታ ወረርሽኝ መከሰቱን የካሜሩን ህብረተሰብ ጤና ሚኒስቴር አስታውቋል። መንግስት እንዳለው ሊምቤ፣ ቦይናና ቲኮ በተሰኙት ከተሞች ውስጥ ኮሌራ ከተጠቃቸው 600 በሽተኞች መካከል 12ቱ በ72 ሰዓታት ውስጥ ህይወታቸው አልፏል። በሊምቤ የመንግስት ሆስፒታል ዳይሬክተር ሆኑት ኔንቲ አኔርኬ እንደተናገሩት ሆስፒታሉ 200 ሰዎችን የማስተናገድ አቅም ቢኖረውም በአሁኑ ወቅት ከ240 በላይ የኮሌራ ታማሚዎችን መርዳት ላይ ይገኛል። የኮሌራ ወረርሽኙ በአካባቢው የተራዘመው ድርቅ ባስከተለው ንጹህ የመጠጥ ውሃ እጥረት ምክንያት የደረሰ ሲሆን ህብረተሰቡ ከብቶችና ነዋሪዎች የሚጸዳዱባቸውን ወራጅ ውሃ ለመጠጥነት ከመጠቀም እንዲቆጠብ የአካባቢዎቹ አስተዳዳሪዎች ተናግረዋል። በየካቲት ወር በካሜሩን በደረሰ ተመሳሳይ የኮሌራ በሽታ 1300 ሰዎች ተጠቅተው የነበረ ሲሆን 3 ደርዘን የሚሆኑ ሰዎች ደግሞ ህይወታቸው አልፏል። 3 አሜሪካዊ የእስልምና እምነት ተከታዮች ከውጭ ጉዞ ሲመለሱ የዩናይትድ ስቴትስ ድንበር ጠባቂዎች ህገ መንግስታዊ መብታቸውን በሚጻረር መንገድ እምነታቸውን የሚመለከት ጥያቄ እንደጠየቋቸው በመግለጽ ትላንት ክስ መስርተዋል። የሚኒሶታ፣ ቴክሳስ እና አሪዞና ግዛት ነዋሪ የሆኑት 3 ሰዎች የሀገር ውስጥ ደህንነት ባለስልጣናትን የከሰሷቸው ሎስ አንጀለስ በሚገኝ የፌደራል ፍርድ ቤት ሲሆን በክሳቸው የድንበር ጠባቂዎቹ የእስልምና እምነት ተከታዮች እንደሆኑ፣ መስጊድ ይሄዱ እንደሆነና በቀን ምን ያክል ጊዜ እንደሚጸልዩ በመጠየቅ እንዳጣደፋቸው አስረድተዋል። ተሳሾቹን ወክሎ በፍርድ ቤት የሚከራከረው የአሜሪካ ሲቪል ነጻነት ማህበር ለሰዎቹ የቀረበላቸው ጥያቄ ህገ መንግስቱ ያስቀመጠላቸውን የሃይማኖት ነጻነትና ከመድሎ የመጠበቅ መብት እንደጣሰ ገልጾ አስረድቷል። ከተሳሾቹ አንዱ የሆኑት አብዱራህማን አደን ካሬ ሚኒሶታ በሚገኝ መስጊድ ውስጥ ኢማም ሲሆኑ እንደ አውሮፓውያን አቆጣጠር ከ2017 እስከ 2022 ባለው ጊዜ ከሀገር ወጥተው በተመለሱባቸው 5 የተለያዩ ጊዜያት በእምነታቸው ዙሪያ ጥያቄ እንደቀረበላቸው ተናግረዋል። ኮቪድ-19 ወረርሽኝ ከዩናይትድ ስቴትስ ከተሞች 73 ከመቶ በላይ በሚሆኑት የህዝብ ብዛታቸውን እንደቀነሰው የዩናይትድ ስቴትስ ህዝብ ቆጠራ ቢሮ ያካሄደው ጥናት አመልክቷል። ቢሮው እንደ አውሮፓውያን አቆጣጠር በ2021 ዓ.ም በዩናይትድ ስቴትስ በሚገኙ ወደ 3000 የሚጠጉ ከተሞች ያካሄደው ጥናት ባለፈው 1 ዓመት ውስጥ የህዝብ ቁጥር መቀነሱን ያረጋገጠ ሲሆን ይህም በአንድ አካባቢ ከሚወለዱ ህፃናት ይልቅ የሞት ቁጥር በሚበዛበት ወቅት የሚፈጠር ቅነሳ መሆኑን አመልክቷል። ከሚወለዱ ህፃናት ቁጥር መቀነስ በተጨማሪ እድሜያቸው የገፋ ሰዎች ቁጥር በብዛት መኖርና ኮቪድ-19 ወረርሽኝ ያባባሰው የሞት ቁጥር መጨመር በተፈጥሯዊ መንገድ የሚቀንሰውን የህዝብ ብዛት ቁጥር እንደጨመረው የህዝብ ቆጠራ ቢሮ ባወጣው መግለጫ አመልክቷል። ዩናይትድ ስቴትስ የራሽያን ወረርሽኝ በመሸሽ ሀገራቸውን ጥለው እየተሰደዱ የሚገኙ እስከ 100,000 የሚደርሱ ዩክሬናውያን ስደተኞችን ወደ ሀገሯ ለማስገባት መዘጋጀቷን ዋይት ሃውስ ትላንት አስታውቋል። ዋይት ሃውስ በድህረ ገጹ ላይ ይፋ ባደረገው መግለጫ ስደተኞቹን የመቀበሉ ሐሳብ የአሜሪካ ምክር ቤት በቅርቡ በራሽያ ወረራ ጉዳት የደረሰባቸውን ለመርዳት ያጸደቀው የ1 ቢሊዮን ዶላር የሰብአዊ እርዳታ እቅድ አካል መሆኑን አመልክቷል። መግለጫው አክሎ በርካታ ዩክሬናውያን ለሀገራቸው ቅርብ በሆነውና የቅርብ ተሰቦቻቸው በሚገኙበት አውሮፓ መቆየት ቢመርጡም ስደተኞቹ ወደ ዩናይትድ ስቴትስ መምጣት ቢፈልጉ ስደተኞች የሚገቡበትን ህጋዊ መንገድ ተከትሎ እንደሚስተናገዱ ገልጿል። በተጨማሪም ዩናይትድ ስቴትስ ውስጥ ቤተሰብ ላላቸው ዩክሬናውያን የተለየ ፕሮግራም ለማዘጋጀት እቅድ መያዙን ተጠቁሟል። የዩናይትድ ስቴትስ የቀድሞ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ሁኔታ ቀንሰውት የነበረውን በየአመቱ ወደ አሜሪካ የሚገቡ የስደተኞች ቁጥር የባይደን አስተዳደር ጨምሮ ወደ 125,000 በደርሰውም አፈጻጸም ላይ ባለው መጓተት ምክንያት የተቀመጠውን ግብ ማሳካት እንደማይቻል ተንታኞች ተናግረዋል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
ስመኝሽን ለቀደሙት ዜናዎች በእጅጉ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ለዛሬ ወያዝንላችሁ የመጀመሪያ መሰናዱን እንሻገር። በዘንድሮው የ12ኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምና የዩኒቨርሲቲ መግቢያ ውጤት አካል ጉዳተኞች ተጎጂ መሆናቸውን የአማራ ክልል አካል ጉዳተኞች ማህበር ፌዴሬሽን አስታውቋል። በሌላ በኩል አስተራረሙና ውጤት አሰጣጡ ደረጃውን አልጠበቀም፣ ስህተትም አለበት የሚሉ በደስ የሚኖሩ ማየት የተሳናቸው ተፈታኞች ውጤቱን እንደማይቀበሉት አስታውቋል። መስፍን አራጌ
ከርማትና ከዩኒቨርሲቲ መግቢያ መቆረጫ ነጥብ ችግር ጋር ተያይዞ ሰሞነኛ የመነጋገሪያ ርዕስ የሆነው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገን ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውሩን ሬስ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግሯል።
እኔ የሚገልጽ ውጤት አልመጣልኝም። ለምን ነው ካስተራ ችግር ስላለ የአነሱራን ምን ተሮ ነበር መምጣት ያለበት ወይ ምጤት ይመለቀቅ ያለበት ብላ እንድትሆን ነበር ፎርም አለቻት ብላ እንድናነን ብላ እንድምጥ ብላ እንድትሆን መለቀቅ ሲገባው ነገር ግን ኖርማል ተሮ ይተከከው። ይሄ ማለት ደግሞ ለኛ ምንድነው ችግሩ? ኖርማል ከተባለ የኔ እናንተ ውጤት ባንድ ነው እኩል ነው የሚታየው። አዩ ማየት ከሚሽል ዝጋ እንዴት ዘርጓ ወዳድሩ አሁን ጥለውኛል ማለት እዛ ላይ ነው ውጤቱ ዘታች ነው።
ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው ዙር የተፈተኑ አይነስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ 200 ሲሆን ሁለተኛ ዙሮች ደግሞ 250። በመጀመሪያ ዙር የተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ 250 ሲሆን ሁለተኛው ዙር ደግሞ 300 ነው። በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ ዘካሪያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ።
አይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዘው ልኳል። መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላየሁት ይመስለኛል ትኩረት ሳይሰጡት ኖርማል ብለው ለቀቁት። ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማል ነው የሚታየው፣ አፈርማቲቭ አይታይላቸውም ማለት ነው ኖርማል ስለተባለ። ሁለተኛ በዛው አጋጣሚ ማለቴው ይጨምራል ዩኒቨርሲቲ እንኳን ብገባ ላንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱን የቻለ እዛ ውስጥም አፈርማቲቭ አለው ዩኒቨርሲቲ ውስጥ በጀት የሳሙና የምናምን ሊታሰብልህ ይችላል፣ የማንበቢያ ሳንቲም ሊታሰብልህ ይችላል። እና ብዙ ጫናዎች አሉት። ይህንንም ወዲያውኑ በደብዳቤ ያሳውቀናል ኖርማል ተብሎባቸዋል እና ይስተካከልላቸው ብላይ እንዲህ ነው መባል ያለበት። የተማሩት በአይነ ስውራን ነው፣ ስልጠና የወሰዱት በአይነ ስውራን ነው፣ ሲማሩም የነበሩት ትምህርት ነው የፈተናቸው። ጥያቄውን መምህር ያነብልሃል፣ አንተ መልሱን ትመልሳለህ። በመምህር ትከሻ የተንተራሰ ነው የኛ መልስ እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል። ያንን እንደሆን እስካሁን ድረስ ድረገጹን ገብተህ ብታየው አሁንም ኖርማል ነው የሚል
ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ። ለምን 250 የሆነው ያው ላይነ ስውር ስለሆነ ነው የሚለው ስላለ ኖርማል መባሉና አለመባሉ ምን ፋይዳ አለው?
ምን መሰለህ አይነ ስውራን መፈተኑ ብቻ ስለሚያውቁ በቲዎሪ ለአይነ ስውራን በሁለተኛ ዙር የተፈተኑት 250 ማለት ነው እንጂ ካርዴ ላይ ወይም ከአንተ ውጤት ላይ ብላይ እንዲካላለ ዩኒቨርሲቲ አይቀበልም። ለምሳሌ ወሎ ዩኒቨርሲቲ አንዱን አይነ ስውር ቢመድበው የሚለው ውጤቱ ኖርማል በሚለው ነው የታረመለት። በቀጥታ የተመደበበት ምድብ ይዞ ቢሄድ አይነ ስውር መሆኑን ካላወቀ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይቀበለው ይችላል።
በትምህርት ቆይታ ውጤታማ ከሚባሉት ተማሪዎች ተርታ እንደሚመደብ የሚናገረውን ርስ 10ኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በ12ኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከት እርማት ተከናውኗል ባይ ነው።
አፕቲቱድ የሚባል ትምህርት አለ። እሱ 35 ጥያቄ ለእኛ አብሮ የምንፈተነው አለ። ነገር ግን 25 ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት አለ እሱ ተደምሮ ታይቶብናል ነው እኛ አሁን ጥያቄያችን የገና ደግሞ ጂኦግራፊ የሚባለው ትምህርት አለ ኮልኩሌሽን አሉ እኛ ማንፈተናቸው እና ለኛ ደግሞ ማተካከያ የሚመጡ ጥያቄዎች አሉ እነሱ አብሮ ታርመውብናል እነሱ አብሮ ታይተዋል ንርግት እኔ ታርመው ለማለት አስደፍረኝ ግን እንዲያው ቢታረምም እንኳን አይነሱሮች እንደዛርጎ ተደምሮ ታይቶብናል ነው
ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወጥ የደከምኩለት ትምህርት በውጤት አመታጀቡ አሳዝኖኛል የሚለውና በደሴ ከተማ ኗሪ የሆነው አይነስውር በጸሐደ ደግሞ በተለይ መንግስት ለአካል ጉዳተኞች እሰጣለሁ ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል።
ሆቴል ሁለተኛ ደረጃ ትምህርት ቤት የተፈተንኩት ውጤቱ በጣም አስደንጋጭ ነው። 202 ነው የመጣው አሁን ያይበት። በ200 ማልፎ ያውቃሉ ከ600 ውጤት በ210 ማልፎ ያውቃሉ። ዛሬ ግን ሰክሏል። የሰከለበት ምክንያት ማራው አናውቅም እኛም አይነስውራን ልዩ ሆነ ድጋፍ እናደርጋለን እያለ በሚዲያና በተለያየ መስሪያ ቤት ይወራ ነበር ግን ወሬ ብቻ ሆኖ የቀረው።
እንዳስተያየት ሰጡ የዩኒቨርሲቲ መግቢያ መቆረጫ ውጤቱ ያሳለፉትንና ያሉበትን የስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምጽ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የሰላም ጦት ምክንያት ፈተና ሳይወስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነበር። እንደሳቸው አባባል ምቹ ባልሆነ ሁኔታ ለተፈተኑ አካል ጉዳተኞች ምቾት የሚነሳ ውጤት ተሰጥቷል።
እኛ ከተማ ውስጥ 10 አይነት ውራም የተፈተነው 3 ብቻ ናቸው ውጤት ያመጡት። ወደ ዩኒቨርሲቲ ሊገቡ የተደረገው 7ቱ ውጤት አጥተዋል። የኛ ቅሬታ አንደኛ በሁለተኛ ዙር የተፈተኑ አይነት ጉዳን ተማሪዎች በጦርነቱ ውስጥ የቆዩ ናቸው፣ አላነበቡም፣ በስነ ልቦና አልተዘጋጁም። የተለየ ሳይደረግላቸው ቲቶሪያ ምንም ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንደውም ዘንድሮ መፈተን የለባቸው ነበር። ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን፣ ትክክል አለም ፈተና ኤጀንሲ እንደ አዲስ ውጤቱ ማየት አለበት፣ አለበለዚያ ማለፊያውን ያስተካክል የሚል ቅሬታ ነበረን። ነገር ግን መፍትሄ አላመጣም።
ወጣትን ሪስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል።
ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስቴር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበረ ለትምህርት ቤቶች። አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት የሚባላል መረከሰቶች ይባል ስነሱ ርዕሱን ለፍት ተብሎ ተልኮ ነበር። ነገር ግን ጥያቄ ላውቶታል አስበው ተማሪ አዘናግቶ ማውጣት ማለት ነው። ይሄ ማተር ነው በተማሪ ይችላል። እንደገና ደግሞ ሂስትሪ ላይ ስትይ ሜዲቫል ኢሮፕ የሚላል ዩኒትፎር አካባቢ ላይ እሱን ራሱ ዘሉት ተብሎ ደብዳቤ ተልኮ ነበር በየትምህርት ቤቱ
ለኛው ዘመን አውሮፓ።
አዎ፣ ነገር ግን ጥያቄ ላይ ሶስት አራት ጥያቄ ተወጡለት። ይሄ ተማሪ ይሄን ለፍት ተብሎ ተነገረው ትኩረት የሚሰጥበት ርዕስ ዘሉ በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ለጥያቄው ተመፈተ ማለት የራሱ በተማሪ ህይወት ላይ መጫወት ማለት ነው።
የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገዬ ውስብስቡ የአካል ጉዳተኞች ችግር በውስብስብ ያስተራረምና ውጤት አስተጣጥ ችግር ተባብሷል ብለዋል።
አንድ ተማሪ በሁለት ታርሞለታል።
በሁለት ምን ማለት ነው?
በሁለት ማለት በመጀመሪያውም ዙር በአንደኛው ዙር፣ ምክንያቱም እዛው ዝርዝሩ እዛው ስለላለ ማለት ነው። ስለዚህ መታረም ነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ሊታረምለት አይገባም፣ ማርክ ሊመዘገብለት አይገባም። እቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡት አለ። ይሄ ትክክል አይደለም። ይሄንን በዚህ ደረጃ መወሰድ ያለበት
እንደምታውቁት የሻሮታይ ኮቪድ ነበር። እንደ ሀገር በአይነ ስውራን ከነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግድ የሰው ድጋፍ ይጠይቃሉና በዛን ጊዜ ደግሞ የሰው ንክኪ በራሱ ስልክል ስለነበረ ተማሪዎች የሚያራሱ አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ 2013 ላይ ይሄ በክላችን የነበረው ጦርነት የተነሳ ያዛኝ ጊዜ የትምህርት ጊዜ የባከነበት ጊዜ ነው። እንግዲህ አይነ ስውራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉበት ጊዜ አልፏል። እንግዲህ ለኪያጦርነት ጋር ሲል ዳር ላይ ነው ፈተናው የተሰጠው። ዳር ላይ ፈተናው ሲሰጥ እንግዲህ ሌሎች ጉዳት አልባ ተማሪዎች ጊዜው አጭር እንዲሆን ያላቸው ማስታወሻ በወፍ በረር ቢሆን ቀይተውት ይገባሉ። አይነ ስውራንና መስማት የተሳናቸው አካል ጉዳተኛ ተማሪዎች ግን መረጃው ስለሌላቸው ለእነሱ የተዘጋጀ በእነሱ ምቹ ሆነ የተጣጣመ የትምህርት ቁሳቁስ ባለመኖሩ ዝግጅትም አልነበረም በሰዓቱ። ስለዚህ እነዚህ ደረጃ ችግሮች ታይተው ወደ ዩኒቨርሲቲ መግቢያውም በዛ ልክ መመዘን ነበርበት።
ፕሬዚዳንቱ በተለይ ለአይነ ስውራን ምቹ የሆነውና የተሻለ ውጤት ያመጡበት የተባለው የሲቪክስ ትምህርት ፈተና ጋሽፏል ተብሎ ውድቅ መደረጉ የአይነ ስውራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክንያት ምክንያት መሆኑን ሳይጠቅስ አላለፈም።
የመጀመሪያው ዙር ተፈታኞች ላይ ሲቪክስ አልተያዘም። ለሁሉም ተማሪዎች ውጤቱ ጋሽዋል በሚባል ውጤቱ አልተያዘም። ዓይነ ስውራን ሲቪክስ በደንብ የሚሰሩትን የምንጠብቅበት ሁላችንም ዓይነ ስውራን የሆኑ ሰዎች ልክ ውጤቱ ወጥቷልና ውጤት ጋሽዋል በሚል የተነሳ ዓይነ ስውራንም የዛ ሰለባ ሆነዋል። እነሱ አይመለከታቸውም። እነሱ ግን ለብቻ ታይቶ ሲቪክስም አብሮ ለእነሱ መደመር ነበረበት።
ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲን ምላሽ ለማግኘት ጥረት እያደረገ ሲሆን ከቀናት በፊት አስተያየታቸውን የሰጡት ኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይሄን ብለው ነበር።
አንድ ተማሪ በሁለት ታርሞለታል።
በሁለት ምን ማለት ነው?
በሁለት ማለት በመጀመሪያው ዙር በአንደኛው ዙር፣ ምክንያቱም እዛው ዝርዝሩ እዛው ስለላለ ማለት ነው። ስለዚህ መታረም ነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ሊታረምለት አይገባም፣ ማርክ ሊመዘገብለት አይገባም። እቺ ቁጥሩ ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያርሙት አለ። ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ የለበትም።
አቶ ዘካሪያስ ማስኪያ እንዲደረግ ድምጻቸውን ለትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ አካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘርጋቱን ያወሳሉ።
ጉዳት አልባ ለሆነ ተማሪዎች የሴትና የወንድ ልዩነት አለው። እነዚህ ጉዳት አልባ ሴት ተማሪዎች አስተማሪዎቻችን ያስፈልጋቸዋል ተብሎ ነው። ሴት ሆነ አካል ጉዳተኛ ስትሆን ደግሞ
አካል ጉዳተኞችን በጾታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ ለመሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጪዎችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ ጥረት እንዳለባቸው የሚናገሩት ፕሬዚዳንቱ ዓይነ ስውራን ብቻ ወደ 200 እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ ዓይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15% ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳስታወቀው በተለይ በሁለተኛው ዙር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። የክልሉ ትምህርት ቢሮን ጨምሮ በፈተና አስተራረሙና በዩኒቨርሲቲ መግቢያ ውጤቱ የታየው ችግር እንዲስተካከል ጥሪ ሲያስተላልፉ የቆዩ ሌሎች አካላትን ያደነቁት አካል ጉዳተኞቹ የእነሱም ድምጽ በመሆን ጥያቄያቸውን እንዲያስተጋቡላቸው ጠይቀዋል። በጉዳዩ ላይ የትምህርት ሚኒስቴርና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁ ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ቨርቹዋል ሪያሊቲ ወይንም ምናባዊ እውነታ ኢትዮጵያ ውስጥ ብዙ ያልተሄደበት የሳይንስ ዘርፍ ነው። ሰዎችን ከውስን ስፍራ ሳይንቀሳቀሱ በኪሎሜትሮች ርቀው የሚገኙ ስፍራዎችን እንዲያስሱም ያደርጋል። ዝግጅቶች እንዲታደሙ፣ በተለያዩ እንቅስቃሴዎች እንዲሳተፉም ያግዛል። ይህን ዘርፍ ለኢትዮጵያን በማስተዋወቅ ረገድ ስሙ በበጎ እየተነሳ ያለው ተቋም ጉዞ ቴክኖሎጂስ ይሰኛል። የድርጅቱ መስራችና ዋና ስራ አስፈጻሚ ዳንኤል ጌታቸው ይባላል። ከእሱ ጋር ያደረግነው ቆይታ በመቀጠል ይሰማል።
ጉዞ ቴክኖሎጂስ ከተመሰረተ 1-2 ዓመት ከ6 ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች በግል ደረጃ ለመንቀሳቀስ እንሞክር ነበረ። እኔ በበኩሌ ከዩኒቨርሲቲ ተመራቂ ከሆንኩበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂ ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም ይህ ምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች፣ ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን በጎን ለጎን እየሰራ እንገኛለን።
በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋወቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንዳንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለ እነሱ እስቲ ንገረን።
ትንሽ ከላይ ለመጀመር በሁለት አይነት መልኩ ነው የኛ ድርጅቱ ስራዎች የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማፕ ኤክስአር ብለን የምንሰራው ከምናባዊነት ጋር የተያያዙ ስራዎች ላይ ብቻ ያደላ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኮምፒውተር እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ አመት መጨረሻ አካባቢ ላይ እናወጣለን በትክክል ብለን ያሰብናቸው ሀሌታ የሚኖር ሮቦት ነው። በሁለት አይነት መልኩ ከኮቪድ አገር ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱም ወደ ግብርና ላይ እንዲውልስ በረሃም በጣ አንድ ሰሞን ላይ ጉዳት እየደረሰ ነበርና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን ስፔሻሊ ለአይታዮ ከሆነ የበረሃም በጣ ለማባረር ብዙ ድምጽ ይፈጥሩ ነበር ገበሬዎችና ያ ማባረር ማስፈራራት የሚችል ድምጽ ስለሆነ የበረሃም በጣዎችን ስፔሻሊ ኢንጂነርድ በሆነ መልኩ ሮቦቶቹን ኢኩዊፕድ አድርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን ሱንም ወርልድ ባንክ ላይ 2020 ላይ አቀርበናል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴይንመንትም የሚሆኑ አዳዲስ አሁን የመጣሉ ምርቶችን አዲስ 360 ብለን አንቲ ለቀቅነዋል። እሱም ጥሩ እየሄደ ነው። ልክ እንደ ቡከራ ስራኛለበት ነውና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የኛ ዋንኛ አላማ በማጠቃለል በቱሪዝሙም በቴክኖሎጂ እድገቱ በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳል ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ ይሆን እዚህ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም።
ምናባዊነት የሚባለው ነገር ምንድነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብለው ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። ባጭሩ ምንድነው ጽንሰ ሐሳቡ የቨርቹዋል ሪያሊቲ ወይንም ደግሞ ምናባዊነት የሚባለው?
ምናባዊነታ ወይም ሪያሊቲ የምንለው እንደ ጽንሰ ሐሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በመጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እስከ 3 ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀው የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂው ላይ። ለምሳሌ የቪአር ሄድሴቶች መምጣት ሲጀምር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደ ሆነ ዓለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም የታየ አቅሙን በደንብ እየተጠናከረ የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን እናስብ። ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጠው ለምሳሌ አንድ ሙከር ደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይህንን ስነስርዓት ጆይን ማድረግ እንዲችሉ፣ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ፣ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገር እና በቪዲዮ መልክ ከመተያየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን፣ ባህል፣ የተለያዩ ጉዳዮችን በማማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው።
ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይንም ስራ ይመስለኛል። እንግዳ እንደመሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠማችሁ ችግሮች ምንድናቸው? በምን ሁኔታ አስፈታችሁ?
ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት መስል እንደ ቅንጦት ብቻ አይነት ቴክኖሎጂ ነበር። በዛ ደረጃ ትንሽ እሱ ለመቀየር እኛም ሰዎችን ማሳመን በሚችሉ አሁን በቨርቹዋል ቴክኖሎጂ ይሄ ቨርቹዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስና በዚህ በቱሪዝም በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ አት ዘ ሴም ታይም ቴክኖሎጂውንም በዛ አስተካከው እንዲያዩት ለማድረግ ነው የመጣ ነው። ቴክኖሎጂው ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም የሳዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችን በተለያዩ መልኩ ኢቨን ቢሮ ድረስ ኢንቫይት እያደረገን እንዲሁ የሚሰሩት ኤክስፒሪየንሶቹ እያለ ፍሉዌንስ ማድረግ ይችላሉ የምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራ ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ ይፈልግ ነገር አለ። ፈቃዶች ከነሱ ማግኘት ይኖርብናል። እነሱን ወደ ዲጂታል ዓለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅቱን ባቋቋመን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች አቆመው እና ያንን ወደ ኦልሞስት 8 ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር። ግን ድርጅት ነው የፋይናንሻሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒ ጌምስ እዛ መልኩ ግራንት አግኝተናል። ይሄን ግራንት ተጠቅመን ደግሞ 4 ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክን ጀመርነው። በመቀጠል የሶፍ ዑመር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ጥያና ኮረማሽ የሚባል እነዚህን 4 ፕሮጀክቶች አናውንስ አደረገን እንሰራለን ብለን በዛ ደረጃ ፋይናንሻሊ ታለንት ዋይዝ በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት ዓመትም የደረስነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩ እኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃቅ ፈጥሯል። ምንድነው ነገር የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል።
እጅግ በጣም አመሰግናለሁ ዳንኤል ጌታቸው። ጉዞ ቴክኖሎጂ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሐሳባችሁን ስላጋራን በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን።
አመሰግናለሁ።
አድማጮቻችን እንዲሁም ተመልካቾቻችን ለዛሬ ምሽት ያዝንላችሁ የመጨረሻ መሰናዶ ላስተዋውቃችሁ። በርጂና ወይም በብልሽት አገልግሎት መስጠት ያቆሙ ሬዲዮ፣ ቴሌቪዥን፣ የሞባይል ስልኮችና ሌሎች ኤሌክትሮኒክስ እቃዎች በተገቢው መንገድ ካልተወገዱ ውስጣቸው ያዟቸው እንደ ሜርኩሪ፣ ሊቲየም፣ ሊድን የመሰሉ ግብዓቶች አካባቢን የሚበክሉ ሲሆን በጉበት በልብና በአእምሮ ላይም ጉዳት ያደርሳሉ። በተለይ ደግሞ ለመጫወቻነት ለህፃናት መስጠት አደጋ አለው ያመጣል ይላሉ ባለሙያዎቹ። የጀስቲን ሙሉንን ዘገባ ኤደን ገረበው እንደሚከተለው ታስደምጣናለች።
ለስራ፣ ለመገናኛ፣ ለግብይት፣ ለመዝናኛ እንጠቀምባቸዋለን የኤሌክትሮኒክስ እቃዎችን። ነገር ግን እነዚህ ስልኮች፣ ታብሌቶች እና ኮምፒውተሮች አገልግሎታቸው ሲያበቃ በአብዛኛው ተጠቃሚ ካላቸው ከሰለጠኑት ሀገራት ወደ አፍሪካና እስያ ባሉ ታዳጊ ሀገራት ተወስደው ይጣላሉ። የዓለም የጤና ድርጅትም ይህን ሁኔታ በሴቶችና ህጻናት ላይ ከባድ የሆነ ጉዳት እያደረሰ ነው እያለ ነው። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪክ እንዲህ ይላሉ።
12.9 million women are working in
12.9 million የሚሆኑ ሴቶች ኢመደበኛ በሆነና ራሳቸውንም ሆነ ገና ያልተወለዱ ልጆቻቸው ላይ አደጋ በሚጋርጥ የሚያደርስ መራዥ የኤሌክትሮኒክስ ቆሻሻ ባለበት ቦታ ላይ ነው ስራ የሚሰሩት።
ያለም የጤና ድርጅት ኤሌክትሮኒክስ እቃዎችን ለማስወገድ ማቃጠል አሊያም በሳይናይድ ጨው፣ በኒትሪክ አሲድና በሜርኩሪ ለማስወገድ መሞከሩ በአካባቢው በሚኖሩ ሰዎች ላይ መራዥ የሆኑ ኬሚካሎች እንዲሰራጩ ያደርጋል ይላል። ስለዚህ ማቃጠልም ቢሆን አይመከርም። ይሄ ሁኔታ ታዲያ የሳምባና የልብ እንዲሁም የታይሮይድ ጤና ስርዓት ላይ እክል ያመጣል። የሊድና የኒኬልን ባህሪ ያላቸው የኤሌክትሮኒክስ እቃዎችም የዘረመል ችግር ይፈጥራሉ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፈኒ ዱጃ ታዲያ ጥብቅ የሆነ ህግ ያስፈልጋል ይላሉ።
Effective and binding action is urgently needed.
የዓለም የጤና ድርጅት የኤሌክትሮኒክስ ቆሻሻዎች ጋር የሚሰሩ ህጻናት በከፍተኛ ሁኔታ ለመራዥ ኬሚካሎች የተጋለጡ መሆናቸውን ያስታወቀ ሲሆን ለዚህም ዋናው ምክንያቱ እድገቱን ያልጨረሰ ትንሽ አካል ስላላቸው መሆኑን አስታውቋል።
እንደ አውሮፓውያን አቆጣጠር በ2019 ዓመት ብረት ወይም ከሁለት ዓመት በፊት ማለት ነው የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 53.6 ሚሊዮን ቶን የሚሆን የኤሌክትሮኒክስ ቆሻሻ እየተጣለ ሲሆን ከዚህ ውስጥም 17.4 በመቶ ብቻ ነው ተመልሶ በጥቅም ላይ የዋለው።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው በለን። መልካም ምሽት ይሁንላችሁ።